ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ግንቦት 23 ቀን 2011 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በዛሬ ዝግጅታችን በየሳምንቱ አርብ ከአድማጮች የደረሱልን ደብዳቤዎች የምናስተናግድበትን የደብዳቤዎች አምድ ፕሮግራማችንን አቅርበን ክፍል 1 ዝግጅታችን ይጠናቀቃል። በቅድሚያ ዜና።
አርብ መጋቢት 23 በባህር ዳርና በተለያዩ ከተሞች መምህራን የተቃውሞ ሰልፍ ያደረጉ መሆናቸውን ለማወቅ ተችሏል። በሰልፉ ላይ የደሞዝና ሌሎች ጥያቄዎች የተጠየቁ ሲሆን ቀደም ብሎ በተለያዩ አካባቢ መምህራን ከሚጠይቋቸው ጥያቄዎች ጋር ተመሳሳይነት ያላቸው መሆኑም ታውቋል። በተለያዩ ከተሞች በተደረጉ ሰልፎች ከተያዙ መፈክሮች መካከል የመምህራን ደሞዝና ጥቅማጥቅም ጥያቄዎች ፈጣን መልስ ይሰጣቸው፣ የመምህራን የመኖሪያ ቤት መስሪያ ደንብ አፈጻጸም ይከበር፣ የመምህራን የአካዳሚክ ነጻነት ይከበር፣ ለመምህራን ሙያ ልዩ ትኩረት ይሰጠው፣ የሰላማዊ ሰዎች ግድያና መፈናቀል ይቁም የሚሉ ይገኙባቸዋል። በሰሜን ሸዋ ደራ ወረዳ ጉንዲ መስቀል ከተማ በተፈጠረ ግጭት ሁለት ሰዎች መገደላቸው ታውቋል። የግጭቱ መነሻ እስካሁን ያልታወቀ ሲሆን የኦዴድ ኃይሎች ወደ አካባቢው በመግባት ሁኔታውን ለማረጋጋት እየሞከሩ ነው ተብሏል። በኦሮሚያ የተካለለችው ደራ በአብዛኛው የአማራ ብሔረሰብ የሚኖርባት ሲሆን ነዋሪዎቹ በተደጋጋሚ የማንነት ጥያቄ ማንሳታቸው ይታወቃል። የታዋቂው የሪቻርድ ፓንክረስ ባለቤት የነበሩት ሪታ ፓንክረስ ከዚህ ዓለም በሞት መለየታቸው ተነግሯል። የ92 ዓመቷ ሪታ ፓንክረስ ከሲልቪያ ፓንክረስ እና ከባለቤታቸው ከሪቻርድ ፓንክረስ ጋር በ1946 ዓመተ ምህረት ወደ ኢትዮጵያ ከመጡ በኋላ በተለያዩ ቦታዎች አገልግለዋል። ለረጅም ዓመታት በብሔራዊ ቤተ መጻሕፍት የሰሩ ሲሆን ለ10 ዓመታት ያህል የቀድሞ የቀሃፍ የአሁኑ የአዲስ አበባ ዩኒቨርሲቲ ቤተ መጻሕፍት ኃላፊ ነበሩ። ከዚህ በተጨማሪም በአብያተ መጻሕፍት አደረጃጀት አማካሪነት በጥናትና ምርምሮች እንዲሁም በግብረሰናይ ድርጅቶች በመሳተፍ ተርተዋል። የመቅደላዋ የቴዎድሮስ ቤተ መጻሕፍት በተሰኘው ጥናታዊ ጽሑፋቸው የእንግሊዝ ወታደሮች ከኢትዮጵያ የዘረፏቸውን ቅርሶች አይነት ብዛትና የሚገኙባቸውን ቦታዎች ዘርዝረው በማቅረብ ወደ ኢትዮጵያ ለማስመለስ በተደረገው ጥረት ከፍ ያለ ሚና ተጫውተዋል። ሪታ ፓንክረስና ባለቤታቸው አሉላና ሄለን የተባሉ ልጆች አፍርተዋል። የፍኖተ ዲሞክራሲ ሬዲዮ ለቤተሰቦቻቸው መጽናናትን ይመኛል። 149 የሚሆኑ በሊቢያ የነበሩ ስደተኞች ከሊቢያ ወደ ጣሊያን የተወሰዱ መሆናቸውን የተባበሩት መንግስታት ድርጅት ሐሙስ ግንቦት 22 ቀን ገልጿል። ከስደተኞቹ መካከል ወደ ግማሽ የሚሆኑት ከሶማሊያ፣ ከሱዳንና ከኢትዮጵያ የመጡ ህጻናት ሲሆኑ አብዛኞቹ በምግብ እጥረት የተጎዱና ሕክምናም የሚያስፈልጋቸው ሆነው ተገኝተዋል። የሊቢያ ዋና ከተማ የሆነችው ትሪፖሊ በጀነራል ሀፍታር ጦር እየተጠቃች ሲሆን ካለፈው ሚያዝያ ወር ጀምሮ በጥቃቱ ምክንያት 83000 ሊቢያውያን ከቤት ንብረታቸው የተፈናቀሉ መሆናቸው ታውቋል። ባለፈው ማክሰኞና ረቡ ሁለት አምቡላንሶች በታጠቁ ኃይሎች ተመተው 6 ሰዎች የሞቱ መሆናቸውንም የዜና ተቋሞች ዘግበዋል። አልጀዚራ የተባለው የዜና ተቋም አርብ ግንቦት 23 ቀን በሰጠው መግለጫ የሱዳን ወታደራዊ ጊዜያዊ አስተዳደር ምክር ቤት በካርቱም የሚገኘው የተቋሙን ጽፈት ቤት መዝጋቱንና የተቋሙ ጋዜጠኞች ለሱዳን እንዳይዘግቡ ትዕዛዝ የተጠመውን ገልጿል። የዜና ተቋሙ በመግለጫው የወታደራዊ አስተዳደር ምክር ቤቱ እርምጃ የሚዲያ ነጻነት የሚጋፋ በሙያተኞች በተደገፈ ዘገባ ላይ ጥቃት የተነዘረና የህዝብን የማወቅ መብትን የሚጻረር ነው ብሏል። የዜና ተቋሙ በአረብኛ በሚያስተላልፈው ፕሮግራምና በተለይም ህዝባዊ እንቅስቃሴን አስመልክቶ በሚያደርገው ሰፊ የሚዲያ ሽፋን ምክንያት እንደ ግብጽ፣ ባህሬን፣ ሳውዲ አረቢያና የተባበሩት አረብ ኤሚሬትስና የመሳሰሉ ሀገሮች መሪዎችን ማስከፋቱ የሚታወቅ ሲሆን እነዚህ ሀገሮች ለተቋሙ ከፍተኛ ድጋፍ በሚያደርገው በኳታር መንግስት ላይ ማዕቀብ መጣላቸው ይታወቃል። ይህ እንዳለ ሆኖ በሱዳን በወታደራዊ አስተዳደር ምክር ቤቱና በተቃዋሚዎቹ መካከል ግብግቡ የቀጠለ ሲሆን በስልጣን ላይ ያሉት ወታደራዊ ሹሞች የህዝቡን እንቅስቃሴ ለማፈንና ለማስወገድ ዝግጅት እያደረጉ ነው የሚለው ጥርጣሬ እየሰፋ መሄዱ ታውቋል። በካርቱም በወታደራዊ ካምፕ ደጃፍ ሲደረግ የነበረው ተቃውሞ የቀጠለ ሲሆን ሐሙስ መጋቢት 22 ቀን ከወታደሮች በተተኮሰ ጥይት የ20 ዓመት ወጣት ተገድሏል። ስሙን ከጃንጃዊድ ሚሊሺያ ወደ ፈጣን አጋሽ ኃይል በሚል ስም ቀይሮ በአዲስ መልክ የተደራጀው በዳርፉር ህዝብ ላይ አሰቃቂ ግድያ በመፈጸም ወንጀለኛ የሆነው ኃይል መሪ በትናንቱ ዕለት በሰጠው መግለጫ ተቃዋሚዎች ብጥብጥ እየፈጠሩ ለውጡን እያደናቀፉ ነው፣ ወታደሮቹ ላይ ተኩስ ከፍተው ጉዳት አድርሰዋል የሚል ክስ ከተነዘረ በኋላ ከወታደሩ ክፍል ጋር አብረን በመሆን እነዚህን ብጥብጦች እናቆማለን ብሏል። የወታደሩ ክፍል በአደባባይ ተቃውሞ የሚያሰሙትን የኃይል እርምጃ በመውሰድ ለማባረር ሴራ እየጎነጎነ ነው የሚሉ ጥርጣሬዎች እየተሰራጩ ሲሆን ተቃዋሚዎች በበኩላቸው የወታደሩ ክፍል የሚወስደውን ማናቸውንም እርምጃ ለመቋቋም የቆረጡ መሆናቸውንና ስግላቸውን በስራ ማቆምና በሙት ከተማ አድማዎች አጅበው እንደሚያቀጣጥሉ ዝተዋል። የሱዳኑን የወታደር ክፍል ስልጣን ላይ ለማቆየት ሳውዲና የተባበሩት ኤሚሬት $3 ቢሊዮን የሰጡ ሲሆን በቅርቡ መሪው ወደ ኢትዮጵያ መጥቶ ከአዲሱ ሹም ጋር ድጋፍ ያገኘ መሆኑ ይታወቃል። ለለቱ ያልናቸው ዜናዎች እነዚህ ነበሩ። ከቀሪ ዝግጅቶቻችን ጋር መልካም ቆይታ። ኢትዮጵያ ሀገሬ
ጀረቷ ላይ ተጣብቆ ታናሽ ወንድሜ ቆጭቶ ይጣባ አሽንካቶ እንዴት ተሰበ ምን ወጥቶ አባቴን ኮልስሎ ተቀምጦ በመክራና በችግር ገብቶ የልጆቹ መገደል መባረሩ ከሰራ እሱን ያሰበ ብቻውን ያውራ የሚበላ የለ የሚቀመስ ሁላችንም እንባ ማፈስ ወደ ጎረቤቱ ልቀላው ስሄ ቂስም አይጭድ እሳትም አይነድ ከአንዱ ቤት ከአንዱ አይሻል ሁሉም በየጓዳው በሰቆቃ ይታሻል። ባሌንገዲ እምባዬ እምባዬ ኮለልላ የልጅነቴን ጉንሸሸራ ትንሽ ጎርፍ ሆነ ለረሃብ ለብርድ ያጋለጦኝን ለልመና ለጎዳና ያበቁኝን የቆሙበትን መሬት ሸርሸራ ከነስራቸው መልስ እንዳይሉ ጠራጋቸው እንባዬ ኮለል በል ከድንጋይ ከአፈር ያጋጨ ታምራት ያሳየኝ አስታ በልንጅዲ እንባዬ ኮለል በል
ደብዳቤዎች አምድ ይህ ፕሮግራም ከእናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው። ይድረስ ለፍኖተ ዴሞክራሲ ሬዲዮ አዘጋጆች እንዲሁም የፕሮግራሙ ተከታታዮች የኢትዮጵያ ፖለቲካ ይዞታ ውስብስብ እየሆነ መምጣቱ ግልጽ ሆኗል። አገራችን ህልውና ለአደጋ ተጋልጧል። በነጮች ሴራና ድጋፍ ለስልጣን የበቁትና አብይና ለማ ማንነታቸው ይበልጥ የሚገልጡት በወጣላቸው ጠባብ ዘረኞች በነ ጁላ ታከለ ኡማና የሚኒሶታው የጥላቻ ቋትና ወሮ በላቀሮ አማካይነት ነው። ወያኔ ይሻል ነበር ሊያስተኙን ካልሆነ ከኛ ባዮቹ ጠባቦች ምንም የሚፈይዱ ሆነው አልተገኙም። እነዚህንም አምሮ መታገል ወሳኝ ነው። ሌላው የያፓ መስራኔ ማለት የከተለው የሽማግሌ ቀላል አሁንም የጥፋት ስራውን በሙሉ ቅሌት እንደከተለ ነው። በዚህ በዚያ የለመነ በሚያገኘው መድረክ ሁሉ ውሸቱን ያሰራጫል። አንዳንዶችን እንዳደናገር ግን አልፎ አልፎም ቢሆን ውሸቱን ማጋለጥና ህዝብም እንዲያወግዘው ማድረግ አለባችሁ። አብይና ጭፍሮቹን ታግሎ ማሸነፍ ወቅታዊ ግዴታችን ሊሆን ይገባል ሲሉ ደምስ ያልማው ከደሴ ደብዳቤያቸውን አጠናቀዋል።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ሬዲዮ ፕሮግራም አዘጋጆች እንደምን ከረማችኋል ይያልኩ የከበረ ሰላምታዬን አቀርብላችኋለሁ። ወያኔ ኢህአዴግና ኦህዴድ ኢህአዴግ በምን ይለያያሉ ለሚል ጥያቄ ሁለቱም የአንድ ሳንቲም ሁለት ገጽታዎች እንጂ ልዩነት የላቸውም። ልዩነት እንፈልግ ከተባለም የአባትና የልጅነታቸው የእድሜ ልዩነት ብቻ ነው። የዛሬዎቹ አዲሶቹ ሹሞች የአባታቸው ወያኔ ኢህአዴግ ወራሾችና አምሳ ያልጆች እንጂ የተለዩ አይደሉም ሊሆኑም አይችሉም። ዘረኝነቱን የባዕድ አገልጋይነቱን ውሸታምነቱንና ሌሎች ወያኔ ባህሪያትን ልቅም አድርገው ወርሰዋል። ባለፉት 28 ዓመታት ስራና ሰራተኛ ሙያና ሙያተኛ ያልተገናኙበት የተጃጃለና የተደናቆረ አገዛዝ ወይም ዕውቀትን ልምድንና ችሎታን መሰረት ያደረገ ሳይሆን በዘረኝነት ላይ ያነጣጠረ የእድገትና የሥራ መደባ ኢትዮጵያን በእጅጉ ጉርቷታል። የበርካታ አመታት የድንቁርና የጥላቻና የዘር ፖለቲካችን የፈጠራቸው ዘርፈ ብዙ ችግሮች ዛሬ ወደ ቀውስነት እየተቀየሩ አይደለም ማለት አይቻልም። እነዚህ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ችግሮች ዛሬ እግር ከወርች ቀፍደው ይዘውናል። የፖለቲካ፣ የኢኮኖሚ፣ ማህበራዊ፣ የምግብ እጥረት፣ የውሃ ጥማት፣ የመብራት እጦት፣ የትራንስፖርት፣ የመኖሪያ ቤት ወዘተ ሁሉ ከችግርነት ወደ ቀውስነት እየተቀየሩ መጥቷል። በግድቦች የውሃ መጠን ቀንሷል በሚል በመላ ሀገሪቱ የመብራት ኃይል አቅርቦት ማዕቀብ ተጥሏል። የሀገራችን የመብራት ኃይል ስርጭትና አቅርቦት አለመጣጣም እንደ ውሃና ኢነርጂ ሚኒስትሩ አባባል ግድቦች የውሃ መጠን መቀነስ ተብሎ ብቻ የሚቀመጥ እንዳልሆነ የምናውቀውን እውነት ነው እየካሉና እየሸመጠጡ ነው ያሉት። እውነቱ የመካኒካልና እውነቱ ግን የመካኒካልና ኤሌክትሪክ ችግሮች እንዲሁም በዘርግንዳቸው ብቻ እየተመጠጡ ወደ መስሪያ ቤቱ የሚገባው የሰው ኃይል ችግሮችን ከመፍታት ይልቅ የችግሩ ፈጣሪዎች እየሆኑ የመምጣታቸው ጉዳይም ተጠቃሽ ነው። በካድሬነታቸው ብቻ ወደ ሲቪል ሰርቪስ ኮሌጅ እየገቡ በለብለብ ትምህርት የተመረቁ ሳይማሩ ተማርን ባይደንቆሮች በየመስሪያ ቤቶቹ እየተሰደሰጉ በመከማቸት የሀገሪቱን ሴክተር መስሪያ ቤቶችን እንዲመሩ በመደረጋቸው ችግሮቹን አወሳስቧቸዋል። ህብረተሰቡ የሲቪል ሰርቪስ ኮሌጅ ተብየውን ድንጋይ ማምረቻ እያለ የሚጠራው የዚህን እውነትነት ለማሳየት ነው። እነዚህ ካሪዎች በኢትዮጵያ ለኤሌክትሪክ አገልግሎት መቋረጥ ተጠያቂዎች ናቸው። ፈረቃ ተብየው ግልጽነት የለውም። መቼ ይጠፋል መቼ ይመጣል አይታወቅም። የተወሰኑ አካባቢዎች ለረጅም ጊዜያት ሲጠፋባቸው የተወሰኑት ደግሞ ሳይጠፋባቸው ይቀራል። ምክንያቶቹ ደግሞ በርካታ ቢሆኑም ኩቦና ፕሮግራሙን እስከ መርሳት የደረሰ መዘናጋት ይታያል። በዚህም ሰራተኞች ስራቸውን እስከ መዝጋት ደርሷል። ጸጉር ቤቶች፣ እንጀራ ጋጋሪዎች፣ ዳቦ ቤቶች ወዘተ የመብራት አለመኖር በከፍተኛ ደረጃ ተጎጂዎች አድርጓቸዋል። ሌላውና አስገራሚው ነገር በሚኒስትሩ የተሰጠው መግለጫ ነበር። መብራት በፈረቃ ለማከፋፈል ተገደናል ካለ በኋላ ወደ ውጭ ከምንሸጠውም ውስጥ ከሱዳን ላይ የተወሰነ ኃይል መቀነስ እንደምንገደድ ከገለጸ በኋላ ከጅቡቲ ላይ ለመቀነስ ውሳኔ ላይ እንዳልደረሱ ገልጿል። ይህ መግለጫ አነጋጋሪ ነው። በመጀመሪያ ደረጃ ትርፍ ኃይል ሳይኖር ለሽያጭ መሽቀዳ ደግሞ የወያኔ ገዢዎችን ኪስ ለማደለብ የተደረገ ብቻ ሳይሆን ከመርህ ጋርም የሚጣረስ ነው። ሌላው ከሱዳን ላይ የተወሰነ የአቅርቦት መጠን ሲቀንስ ከጅቡቲ ላይ ለምን አልተቀነሰም ለሚለው ወያኔዎች ለ28 ዓመታት ከኢትዮጵያና ከዜጎቹ ለጥቅም ይልቅ ለባዕዳን ሀገራት ተቃሚ ሆነው መባጀታቸውን ብርጋን ያረጋግጥልናል። ሌላው እንደ ኢሃፓ የመሳሰሉ በሳል የፖለቲካ ድርጅቶች አዲሶቹ ሹሞች በባዕዳን ኃይላት ተጠፍጥፈው ወያኔ ለመጠገን በላያችን ላይ የተሾሙ የባዕዳን ቅጥረኞችና አገልግሎች ናቸው ሲሉ ሰሚያን ነበረው። ከጅቡቲ የመብራት ኃይል አቅርቦት ላይ ቅናሻና ድርግም ያለው ሚኒስቴር የዚህን እውነትነት አረጋግጦልናል። በጅቡቲ መሬት ላይ አሜሪካኖች፣ ፈረንሳዮች፣ ቻይናዎች፣ ኤምሬቶች ወዘተ ሁሉ ጦራቸውን አስፍረዋል። እነዚህ ሀገራት ደግሞ የአዲሶቹ ሹሞች የስልጣን ምንጮችና አበዳሪዎች ናቸው። በመሆኑም እነዚህ ሀገራት በጨለማ ከሚዋጡብን የኢትዮጵያውያን ቤት በጨለማ ይዋጥ ከሚል ምርጫ የተወሰነ መሆኑን መረዳት ይገባል። በዚህ ውሳኔ መሰረት እኛ በጨለማ እየተዋጥን የየለት እንቅስቃሴዎቻችን እየታወቁ ነጮቹ ጌቶቻችን በእኛ መብራት እንደላቀቃሉ። እነሱ ራታቸውን በብርሃን ሲበሉ እኛ እንራባለን ወይም ቆመን እናበራላቸዋለን። ታዲያ ቅኝ ተገዥነት ከዚህ የተለየ ምን ሊሆን ይችላል? ፍሬውለማ ፍረብረዘይት
ውድ የፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች ሰላም ጤና እንዲሁም ብርታት ለእናንተ ይሁን ዘንድ የዘወትር ምኞቴ መሆኑን በቅድሚያ እገልጻላችኋለሁ። የዘመኑ ጸረ ኢትዮጵያና ጸረ ኢትዮጵያዊነት የተጠናወታቸው ዘረኞችና ጽንፈኞች ቅርጻቸውን እየለዋወጡ አገራችንን ሊያጠፉ መነሳታቸው ዛሬ ልንጠራጠረው ወይም ልንሸፋፍነው የሚገባ ጉዳይ ሊሆን አይገባም። የዛሬዎቹ ኦህዴዶች ኢትዮጵያዊነትን እየሰበኩ በኢትዮጵያዊነትና በሰላማችን ላይ ዘመቻ የከፈቱ መሆናቸውንና የወያኔን ዓላማ አራማጆች መሆናቸውን በግልጽ እየተመለከትን ነው። ትናንትና የወያኔው መለስና ስፋት እንዲሁም ቡድናቸው ሲያራምደው የነበረው ዘረኝነትና ጠባብነት በዛሬው የኦህዴዱ ዶክተር አብይና ቡድኑ እውን ለማድረግ የሚራወጡ ቡድኖች መሆናቸውን መዘንጋት ትልቅ የታሪካችን ስህተት እንዳይሆን መጠንቀቅ ይገባል። አብይና ቡድኑ ከኢትዮጵያ ህዝብ ውክልና ያልተሰጣቸው ይሁንታንም ያገኙ ቡድኖች አይደሉም። ለዚህም በኢትዮጵያና ዜጎቿ ላይ በሚሸረበው ሴራ ሁሉ ተባባሪ አድራጊ ከመሆን ያልታቀቡት ኢትዮጵያ ሀገራችንን በዜጎች መፈናቀል ካለም አንደኛ ስላደረጉልን አመረን ልንታገላቸው እንጂ በዝምታ ልንመለከታቸው አይገባም። በወለጋ በጌዲዮ በቤኒሻንጉል በጋምቤላ በአጣዬ በማጀቴ በራያ በጎንደር የወገኖቻችን መወረር መጨፍጨፍ መፈናቀል የንብረታቸው መውደም መዘረፍ በቀጥታም ይሁን በተዘዋዋሪ እጃቸው አለበት። በዚህ እንደ ወዳጅ የምናንቆለጳጳሳቸው ሳይሆን በጠላትነት ፈርጀን ልንታገላቸው የሚገባ ነው። የፈሰሰው የንጹሃን ወገኖቻችን ደም ሊከረፋን ይገባል። ያጠወጥነትና ባለጌ ተግባራቶቻቸው ይበልጥ በመንግስታዊ መዋቅሮች በመታገዝ ወንጀላቸው ጸረ ኢትዮጵያነታቸው ጸረ ህዝብነታቸውና ጸረ ሰብአዊነታቸው አፍጦና ግጦ እየተከናወነ ነው። በናዝሬት ደብረዘይት ዱከም ቱሉ ዲምቱ ቦሌ አራብሳ አዲስ አለም አቃቂ ሆለታ ለገጣፎ ቡራዩ ሱሉልታ አዲስ አበባ በሁሉም ክፍለ ከተሞች ወዘተ እንደ ሌሎች የኢትዮጵያ አካባቢዎች የጥቃት ኢላማዎች ሆነዋል። የለማ መገርሳ አዲስ አበባ ኬንያን እውን ለማድረግ ቀጥኞቹንና ጽንፈኞቹን በአዲስ አበባና ዙሪያ መንደሮች እያጓጓዘ ማስፈሩን በስፋት ተያይዞታል። ወያኔ ኢህአዴግ ከቀበሌ እስከ ከንቲባ ጽፈት ቤት ድረስ የራሱን ብሔር ተወላጆች እየሾመ የራሱን ፖለቲካዊና ኢኮኖሚያዊ ጥቅሞችን ሲያስከብር እንደነበረ ሁሉ የዛሬዎቹ ኦህዴድ ኢህአዴጎችም ይህንኑ ተግባር እየተረጎሙት ይገኛሉ። ከቀበሌ እስከ ታከለ ኡማ እንዲሁም ሌሎች የስልጣን ቦታዎች በኦህዴድና ኦነግ ጽንፈኞች ተይዘዋል። በለማ መገርሳ ቀጭን ትዕዛዝ ወደ አዲስ አበባ የተጫኑ ጽንፈኞች የነዋሪነት መታወቂያ በህገወጥ መንገድ ታድለዋል። እነዚህ ጽንፈኞችና ጠባቦች አዲስ አበባ ከኛ ከሚል ጥያቄ ላይ ብቻ እንዳላቆሙ ማስረጃዎች አሉ። ህንጻዎች ሆቴሎች የገበያ አዳራሾች ወዘተ ሁሉ ከኛ ማለት ተጀምሯል ውድ ፍኖቶች ለውድ ኢትዮጵያውያን ወገኖቼ የማስተላልፈው መልእክት አለኝ የወያኔ የኦህዴድ የኦነግ ጽንፈኞች ቅርጻቸውን እየለዋወጡ ጸረ ኢትዮጵያና ጸረ ህዝቧ ሴራዎቻቸውን ዛሬም እንደቀጠሉ ናቸው የጥፋት ተግባሮቻቸው ማስፈጸሚያ መሳሪያቸው ደግሞ ተመሳሳይ ነው የመከፋፈልና የዘር ጥላቻን በመርጨት ነው ይህን የመከፋፈልና የጥላቻ መርዝ ማክሸፍ የሚቻለው እንደነሱ የዘር ጥላቻን በማራገብ ሳይሆን ፍቅርን በመስበክና ለፍቅር በመቆም ነው ትግሉ መራር ከባድና መስዋዕትነት ጠያቂ ሊሆን እንደሚችል ለመረዳት ጠቢብ መሆንን የሚጠይቅ ጉዳይ አይደለም እነዚህን ጸረ ኢትዮጵያ ጸረ ህዝብና ጸረ ሰላም የሆኑ ቡድኖችን የተባበረ ኃይል ለማፈራረስ በመራሩ ትግል ውስጥ መግባት ወደ ኋላ ሊባልበት የሚገባ ጉዳይ አይደለም ትግሉ መራር ከራር ሲልም ማፈግፈግ ወይም ችላ ማለት ሳይሆን ቆራጥ ውሳኔ ላይ መድረስ አይበገሪነትን ማሳየት የትግል ቁልፍ መሳሪያዎች ናቸው ትግላችን ሲያጠቃም የሰውነት ባህሪያችንን እያሳየን ትግላችንን መከተል ለነገ ቀጠሮ የሚሰጠው ጉዳይ አይደለም በዚህም ደብዳቤያቸውን ያጠናቀቁት ደስታ ባንቻው ከሆለታ ናቸው
የድረስ ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ አዘጋጆች እንደምን አላችሁ? የዛሬው ደብዳቤ በቅርቡ ኢሃፓን ከርቶ ጭራውን ቆልፎ ወደ ኢትዮጵያ ስለገባው አንጃ ጥቂት ለማለት ነው። ታሪክ ነውና ምን ነገር አለበት ብያምናለሁ። ታሪክም የሚያምረው ማን ያርዳ ይቀበረ ማን ይናገር የነበረ ነውና ታሪኩን በሰሩት አባወራዎች ሲነገር የበለጠ ታማኝነት ይኖራል ብዬ ስለማምን ነው መናገር የፈለኩት። ነውናም አንጃው በቅንጅት ጊዜ ወያኔ ሊወድቅ ነው ስልጣን አመለጠን ብሎ መቃወመቱና ደብዳቤ ለመለስ ዜናዊ ጽፈን ይህ ወርቃማ ዕድል ሳያመልጠን በአስቸኳይ ወደ አገር ቤት መግባትና አጋጣሚውን መጠቀም አለብን ብሎ ማለቱን ተከትሎ በተደረገው ቀጣዩ ውይይት መሸነፉን አውቃለሁ። ጠቅላላ ጉባኤ ተጠርቶ ውይይት በተጀመረ በሁለተኛው ቀን መሸነፉን ሲያረጋግጥ ሸንጎውን ረግጦ መውጣቱንና አስቀድሞ ተከራይቶት ወደ ነበረው አዳራሽ ሄዶ የራሱን ውይይት መቀጠሉን አውቃለሁ። ባጭሩ በመሸነፉ አክፎ የወጣ ቡድን መሆኑን አውቃለሁ። ዛሬም መደመር በሚለው የአዲሱ ሹመሪ ቃል ተውን አብዶ ሲገባ ሳይ ወይ አለመታደልሽ ጓንዴ ይዟል ባልሽ የሚለውን ያገሪን የሚያስጠቅልጥም አስታውሶኛል። ሌላው ክላሽና M14 በታጠቀበት ዘመን ያንቺ ባል ግን አሮጌ ጓንዴ ይዞ ይዞራል ለማለት ነው። መቼም በታሪክ አጋጣሚ ተንጠባጥቦና ተቆርጠው ለቆሩት አንጃዎች ሁሉ በጽናት መቆም በእምነት መቀጠልና የኃይል አስተላለፍን አሳምሮና የኃይል ሚዛን ከወገን ጋር አክስፎ ጠላትን ማንበርከክ የሚለው መፈክር የሰማይን ያህል እንደሚርቃቸው እሙን ነው። በአንጻሩ ደግሞ እጅ መስጠትና መጎንበሱ አቋራጭ መስተይ ነውና ሁሌም የሚመርጡት መንገድ ሁለተኛውን መሆኑንም አውቃለሁ። አንቻዎቹ ልክ እንደሌላው መንጋ የመረጡት ቀላሉን መንገድ በመሆኑ መርሃልባ ከሆነው አስመሳይ ታጋይና ብኩን ዲያስፖራ ጋር ተጋፍተው ወደ አገር ቤት መግባታቸውን ያጤኗል። በፖለቲካ ድርጅት ውስጥ በተለይ አቋም ይዞ መውጣት አዲስ ክስተት ባይሆንም በየጊዜው የሚመጡ ልጅነቶች ከተቻለ በስምምነት ካልሆነ ደግሞ በድምጽ ብልጫ መከናወናቸው ግድ የግድ ነው። የተሸነፈው ውህዳን ደግሞ የብዙሃን ውሳኔ አክብሮ አለማወቅን ግን እስከሚቀጥለው ኮንግረስ የመከራከር ብሎም አሸናፊ ሐሳብ ከሆነ አሸንፎ የመውጣት ህልሙን ይገፋበታል ማለት ነው። ይህ ሁሉ ሲሆን ግን የድርጅቱን አንድነት መጠበቅ ህልውናውን ማስቀጠል የሚለው አብይ ሐሳብ ለሁለቱም ክፍሎች እንደቀድመ ሁኔታ መወሰድ ያለበት ጥብቅ ሐቅ መሆን አለበት ማለት ነው። እዚህ ላይ መዘለል የሌለበት ዋናው ቁም ነገር ደግሞ በአንድ ድርጅት ውስጥ በአሳባቸው ትንሽ በአስተሳሰባቸው ወጣ የሚሉና በመጨረሻም በድርጅቱ ላይ ድርጅት ፈጥረው ከድርጅቱ መተክላዊ መስመር ያፈነገጠ ዓላማ ይዘው ይወጡ ወይንም የሚወጡ ውዳን አንጃ ይባላሉ። ይህ በዚህ እንዳለ ሐሳብን ብዙሃን የሚያምንበት ዘንድ ለማሳመን መጣር ሌላ ለኔ ያልሆነ ድርጅት ይበጣጠስ ማለት ሌላ። ይህ ነበር አንጃው ይዞት የተነሳው መፈክር። በአንድ ቃል አንጃው ገና ሀብሎ ሲጀመር ከቻለ ድርጅቱን ይዞ ለወያኔ እጁን መስጠት ካልሆነ ደግሞ ድርጅቱን መበተን ብሎ ነው የተንቀሳቀሰው። ኋላም አንጃው ሀሳቡ ሲሸነፍበት ለኛ ያልሆነ ኢህአፓ ይበጣጠስ ብሎ ኮንግረሱን ረግጦ የሰነበተበትን የሆቴል የምግብ የአዳራሽ ዳውን ለድርጅቱ ትቶ ሳይከፍል በደረቅ ሌሊት ነው የኮበለለው። ይህ ነው እንግዲህ እውነተኛው ታሪክ። ይባስ ብሎም አስቀድሞ ተከራይቶት ወደ ነበረው አዳራሽ ሄዶ የራሱን ስብሰባ አካሄደ። አሁን ፈርጥጦ ከቢጮዎቹ ጋር እጁን ለአዲሱ ሹም የሰጠው አንጃ ከ12 ዓመት በፊትም ከእናት ድርጅቱ አፈንግጦ የወጣው ያለምንም ቅድመ ሁኔታ የይቅርታ ደብዳቤ አስገብተን እጃችን ለወያኔ እንስጥ በማለቱ ነበር። ድሮም ቅንጅት በፈጠረው አጓጉል ተስፋ የተናበደው አንጃ ለወያኔ እጅን ልንሰጥ ማለቱ እናውቃለን። ዛሬ ደግሞ መደመር በሚለው የአዲሱ ሹም መሪ ቃል ተወናብዶና ተሳሎ እጅ ልስጥ የሚል የኢህአፓ አመራር ኢህአፓን የመምራት አቅምና ችሎታ የለውም እንላለን። ስለሆነም ነው አንጃው ባክኖ የቀረው። በእግረ መንገዳችንም ስንቱ ባለ ዲግሪና በቁነቁ የተባሉ የሀገራችን አዛውንት ምሁራንና የፖለቲካ ድርጅቶች አመራሮችና ልሂቃን ባዮች ሁሉ ሲወናበዱ አይተናል። ይህን ሁሉ ጉድባየንበት ቅስፈት አብሮ የነጎደው አንጃም የኢህአፓ አመራር ይሆን ዘንድ አቅምና ክህሎት አይፈቅድለትም ነው መልክቴ። ይህንን ያወቁት የድርጅቱ አባላት ደግሞ ገና ከ12 ዓመት በፊት ሸኝተዋቸዋል። ባጭሩ አገር ቤት የገባው አንጃ ይዞት የተነሳው የእጅ መስጠት ጥያቄ ስለሆነ ኮንግረሱ ውድቅ ሲያደርግበት ኮንግረሱን ረግጦ የውሃ ሽታ ሆኖ መቅረቱን እናውቃለን። ኢህአፓዎች ድርጅቱ የቆመለትን ዋና ዓላማ ለሚጥስና ትጥቃችንን አውርደን መሬት ላይ ተደፍተን አፈር ቅመንና አፈር ልሰን ምህረት ጠይቀን እጃችንን ለጠላት እንስጥ ለሚል ምርኮኛ ሁሉ ቅንጣት ያህል ክብር እንደማይሰጡ ግን በእርግጠኝነት መመስከር እወዳለሁ። አንጃው ገና እጁን ለወያኔ ለመስጠት ሲያሟርት የነ ደብተራውን መፈታት እንኳን እንደ ቅድመ ሁኔታ መጠየቅ የለብንም ብሎ ሲከራከር ትዝ ይለኛል። አዎ አንጃ የሚፈጠረው ዲሞክራሲያዊ አሰራር ባለበት ድርጅት ውስጥ እንጂ አምባገነኖች በተቆጣጠሩት የፖለቲካ ምህዳር ውስጥ እንዳልሆነ ልብ ይሏል። ዲሞክራሲያዊ ሂደት ሊካሄድ የሚችለው ዲሞክራሲያዊ አሰራር ባለበት ድርጅት ወይም ሸንጎ ውስጥ ብቻ ነው። ባጭሩ ዲሞክራሲያዊ አሰራር በሌለበት ወይንም በማይቀበል ድርጅት ውስጥ አንጃ ብሎ ነገር ሊፈጠር ከቶ አይፈቀድለትም ለማለት ነው። ብሎም ባጀማመሩ ሆነ በሂደቱ ተመሳሳይ መልክና ይዘት ይዞ መቀጠል ስለማይችል አጨራረሱ በተለየ መልኩ ይከናወናል ማለት ነው። ይህ በእንዲህ እንዳለ የገባው አንጃ ከ12 ዓመት በፊት የወያኔን መንግስትነት ተቀብለን የወያኔን ህገ መንግስትና ደንብ አክብረን ያለምንም ቅድመ ሁኔታ አገር ገብተን እንደ ሌሎች እንስራ ሲል ድርጅቱ ደግሞ ኮንግረስ ጠርቶ አባላትን አነጋግሮ የእነርሱን ድምፅ በድምፅ ሽሮ ውድቅ በማድረጉ ወጥተው የቀሩ ውህዳን ናቸው ዛሬ የገቡት ማለት ነው። በመጨረሻም የምለው ነገር ኢህአፓን አሁን ከርቶ ከወጣው አንጃም ሆነ ከአብዛኛው የኢትዮጵያ ድርጅቶች ማለትም ከከሰሙትም ሆነ ካሉት ድርጅቶች ሁሉ ልዩ ከሚያደርጉት አሰራሮችና የፖለቲካ ልምዶች ከብዙዎቹ ጥቂቶቹ የሚከተሉት ናቸው። እነኚህም ሌጣ ከሆነ የፖለቲካ ስልጣን ባሻገር በአገር ዙሪያ ያለውን ቋሚ መሩን የሚያንጸባርቁ አገርና ህዝብ ነክ ደህንነቶች ዙሪያ የሚያጠነጥኑ ፖሊሲ፣ ታክቲክና ስትራቴጂ ይዞ መንቀሳቀሱን ይመለከታል። ለምሳሌ አንደኛ ኢትዮጵያና ኢትዮጵያዊነትን ለድርድር ያቀረበውን ወያኔና ህገ መንግስቱን አለመቀበሉ፣ ሁለተኛ የሻቢያ፣ የወያኔ፣ የኦነግ፣ የአረቦች፣ የአሜሪካኖችና የእንግሊዞች የእጅ ስራ የሆነውን የኤርትራን መገንጠል ህጋዊ አለመሆኑን ማወቅ፣ ሶስተኛ ወያኔን እንደ ኢትዮጵያ መንግስት አለመቀበሉ ብቻ ሳይሆን ዲሞክራሲያዊ ሽፋን በመስጠት ለምዕራባውያን ሽፋን የሚሰጡትና እየሰጡ ያሉትን ተለጣፊ ለማዳ ድርጅቶችን ሁሉ በማውገዙ፣ አራተኛ ኢትዮጵያውያንና ኢትዮጵያዊነትን ለድርድር የሚያቀርቡ ሰነዶችን ከኢትዮጵያ ህዝብ ጀርባ አለመደራደሩ ብቻ ሳይሆን ይህን የሚያደርጉት ጸረ ኢትዮጵያ ሰነዶችንና ድርጅቶችንና ግለሰቦችን ማጋለጡ ወዘተ ናቸው። ዛሬም ይህ መሰረታዊ የድርጅቱን መርህ የጣሱ ሰዎች ናቸው ኢህአፓንን ብለው የድርጅቱን አርማ ይዘው ወደ አገር ቤት ሄደው ለአዲሱ ሹም እጃቸውን የሰጡት። መይሳው ነኝ ከምዕራብ አሜሪካ።
ለፍኖተ ዲሞክራሲ የኢሃፓ ሬዲዮ እንደምን ሰንብታችኋል አድማጮችንም ሰላምታዬ ይድረስላለሁ። አንድ ህዝብ በላዩ ላይ በተጫነበት አገዛዝ ሊገመጥ ሊመዘን አይችልም። ባንጻሩ ግን በላዩ እንዲሰፍር ባደረገው አገዛዝ ወይም መንግስት ሊገመጥ መቻሉ ያለ ነው። የኢትዮጵያ ህዝብ የሚመጥነው ማሪዎች አላገኘም። ወደ ሐራሪ የፈረጠጠው አጽያፊና ዘረኛው መለስ ዜናዊ የዛሬዎቹ ማፈሪያዎች ደግሞ ድድብናን ከጠባብነት አቀናጅተው በምንም አይነት ከላይ እስከታች ትልቁን የኢትዮጵያ ህዝብና አገር ሊያስተዳድሩ የሚችሉ አለመሆናቸው በገሃድ ተረጋግጧል። እይታቸው ጠባብ፣ ራያቸው ርካሽ ከመሆን አላለፈም። የቆጤ ባሶን የሚቀባጥረው የወያኔው ዶክተር ኮሎኔል በመሰረቱ ጥራዝ ነጠቀንጂ ጥልቅ አለመሆንን ህዝብ ሁሉ እየታዘበው ነው። ዘረኝነት የድንቁርና ምልክት ሲሆን አብይ ለማና ጓደኞቻቸው የለየላቸው ዘረኞች በመሆናቸው ህዝብ የሚመጥነው መንግስትና መሪዎች እስኪያገኝ ድረስ ትግሉን መቀጠል አለበት እላለሁ ሲሉ አብደላ ሁሴን ከባሶንዳ ሱዳን ደብዳቤያቸውን አጠናቀዋል።
ይድረስ ለፍኖተ ዲሞክራሲ ኢትዮጵያ እንደነት ድምጽ የኢሃፓ የሳተላይት ሬዲዮ ስርጭት የደብዳቤዎች ቻምፕ ዝግጅት ክፍል። የሀገራችን ፖለቲካ በባዕዳን ኃይሎችና ለቁማርተኛ ወሮበላ ቁጭ በሉ ፖለቲከኞች እየተዘወረ ከታቱ ወደ ረመጡ እንዲሉ የከፋ ሁኔታ መድረሱን በየለቱ እየታዘብን ነው። ወሮበላ የሚለውን ጠንከር ያለ ቃል የተጠቀምኩት በአግባቡ መሆኑን ማስረዳት ወዳለሁ። ከነገር ሁሉ ቀዳሚ የሚሆነው ህገ ወያኔን ተቀብሎ ወያኔን መታገል የሚሉት እንደ እባብ ቆዳቸውን እየገፈፉ የድርጅቶቻቸውን ስያሜዎች መቀያየሩ ህዝብን ለመሸወድ የተደረገ ተራ ማጭበርበር ነውና ወሮበላ የሚለው የሌባ የቀማኛ መጠሪያ በትክክል መልካቸውን ያሳያል እላለሁ። ለሰርነቀለው እንደሚታገሉ በአሜሪካና በአውሮፓ የተሰባ አዳራሾች ሲለፍፉ የከረሙ ዛሬ የዘረኛው አገዛዝን ሜ ለማራዘም ወዶ ገብ ካሪዎች በመሆን ሲያረጠርጡ ወሮበላዎች ተብለው መጠራታቸው ማንነታቸውን የሚገልጽ ለመሆኑ አያከራክርም። በ1997 ዓመተ ምህረት በወያኔ ህወሓት የሚመራው ዘረኛ አገዛዝን ለማስወገድ በሙሉ ልባቸው የቆሙ ወጣቶችን አስተጅተው ገማቸውንም ከምንም ሳይቆጥሩ ካገዛዙ ሹማምንቶች ከነስባሃትና በረከት ጋር በየምሽቱ በሸራተንና በመስተል ሆቴሎች መለካት ያጋጩ እንደነበር አይረሳምና ወሮበሎች ቢባሉ ተገቢ እንጂ ሌላ አይሆንም። በአንድ ወቅት የሽግግር መንግስት አፈላጊነትን የተቀበሉ መሆናቸውን ሲለፍፉ እንዳልነበር ዛሬ የወያኔ የዘረኝነት ጡጦ እየጠባ ያደገን ዘረኛ ቡችላ አሸጋጋሪ አድርገው ሲሾሙና ሲያወድሱ ያያየን በሀገርና በህዝብ እየተመላሸጉና እያላገጡ መቀጠልን በቃ ያልን ነው። ይህን ካልኩ ዘንዳ የኢትዮጵያ ህዝብ ትግል ጥያቄዎች እንኳን ሊመለሱ መባባታቸውን በአፍኩሮት ማየት ይገባናል። 99 ከመቶ የሚሆነው የኢትዮጵያ ህዝብ ከእጅ ወደ አፍ በሆነ ገቢ በሞትና በህይወት መሃል ሁሌም በስጋት ኑሮ ካሉት መቃብርም ይሞቃል እንደሚባለው የኖረ ባለበት ጥያቄው በጥቂቶቹ እየተዘረፈና እየተመዘበረ ያለው የኢትዮጵያ ሀብት በህዝቡ ቀጥተኛ ቁጥጥር ስር ሆኖ ፍትሃዊ የሀብት ክፍፍል ስርዓት እንዲፈጠር ከአጼው ዘመን አንስቶ እስከዛሬ የቀጠለ የህዝብ ጥያቄ ነው። ፍትሃዊ የደሞዝ ወለል ይደንገግ፣ ትርጉም ያለው የደሞዝ ጭማሪ ይደረግ፣ ነፃ የሰራተኞች፣ ነፃ የመምህራን ማህበር፣ ነፃ የጠበቆች፣ ነፃ የዳኞች፣ ነፃ የሸማቾች፣ ነፃ የሴቶች፣ ነፃ የተማሪዎች፣ ነፃ የጋዜጠኞች፣ ነፃ የባንክ ባለሙያዎች፣ ነፃ የወጣቶች ነፃ የሐኪሞች ነፃ የሕክምና ባለሙያዎች ወዘተ ማህበራት ይቋቋሙ የሚለው ጥያቄ ዳሬም ድምጽ ጎልቶ ሊስተጋባ ይገባዋል። ያልተደራጀ በጋራ ያልመከረ በአንድነት ያልተገመደ ህዝባዊ ትግል ከመነሻው ይወድቃል። ንፋስ ይገባዋል። የዘረኛ ገዢዎች መጫወቻ ይሆናል። ይህን ለመረዳት በቅርብ የተከሰተው የራሳችን የሆነው የሐኪሞችና የሕክምና ባለሙያዎች እንቅስቃሴን አገላብጦ ማየት ጠቃሚ ይመስለኛል። እነዚህ ከላይ የተጠቀሱት ማህበራት አንድም እንዳይመሰረቱ ታግደዋል። አንዱም የተመሰረቱም ቢሆኑ በቀጥታም ወይም በተዘዋዋሪ የዘረኛውን ገዢ ቡድን ጥቅም ለማስጠበቅ የተቋቋሙ በመሆናቸው በሰማቸው ለሚጠሩት ሰራተኞችና ሙያተኞች ጥቅም ከአፋዊ የይስሙላ ድምጽ ያውም የኮተመነ ድምጽ ከመስማት ባለፈ ሲታገሉ ታይተው አይታወቅምና የብዙሃንና የሙያ ማህበራት በነፃ ይቋቋሙ የሚለው ጥያቄ የዲሞክራሲ ጥያቄ ነውና ጎልቶ ከመሃል እስከ ዳር ሀገር ለማስተጋባው ይገባናል። በአልጄሪያና በሱዳን የተጀመሩት ህዝባዊ ንቅናቄዎች ተጠናክረው መቀጠል ያስቻላቸው ምን እንደሆነ መጠየቅና መረዳት ተገቢና ጠቃሚ ነው ላለው። በሁለቱም ሀገራት የተቀሰቀሰው ህዝባዊ ተቃውሞ በተጠናከረ ሁኔታ ህዝባዊ ጊዜያዊ የሽግግር መንግስት ይቋቋም የሚለውን መፈክር እያስተጋቡ ሲሆን ይህን ኃይልና ብርታት ሊያገኙ የቻሉበትን ሁኔታ ማጤኑ ይጠቅመናል። በሱዳን ህዝባዊ እንቅስቃሴውን እያስተባበረ የሚገኘው የሙያተኞች ማህበር የተሰኘው ሲሆን በተደጋጋሚ የሙት ከተሞች ጥሪ በማድረግ ካርቱምን ጨምሮ በርካታ ከተሞችን ከማንኛውም እንቅስቃሴ ጸጥ ረጭ ማድረግ መቻሉ በዘር በሃይማኖት በሙያ ያልተከፋፈለ እንቅስቃሴ መሆኑን መገንዘብ ይቻላል። የሱዳን ተቃዋሚ የፖለቲካ ድርጅቶችን አግለው የሱዳን አረመኔ የበሽር አገልጋዮች የነበሩ ጄኔራሎች በአቋራጭ የስልጣን ኮርቻ ላይ ሲጥብለው የወያኔ ማደጎ እንደሆነው ኮሎኔል አብይ ወደ ዲሞክራሲያዊ ስርዓት እናሻግራለን ይያሉ በሚለፈልፉት የህዝባዊ ትግሉን ጥንካሬ መከፋፈል አልተቻላቸውም። ይህ መልካም ምሳሌ ነው። ሌላውና በአጽንኦት ልናየው የሚገባን ተቃዋሚ የሚባሉት ሁሉ ተቃዋሚ አይደሉምና የበግለም የለበሱ ተኩላዎች እየበረከቱ መሆናቸው ልብ ልንል ይገባናል። በህዝባዊ ትግል ጉዞ እንክርዳድ ከስንዴው ምርቱን ከገለባው መለየት የግድ ይሆናል። እዚህ ላይ ልብ ልንለው የሚገባ ጉዳይ አለ። ከኢሃፓ ተንገዋለው የወጡ ገለባዎች በየስብሰባዎቹ ድጋፍ ለማግኘት ከኢሃፓ ጋር በአንድነት እንደሚሰሩ እየተናገሩ መሆናቸውን ከወዳጆቼ መገንዘብ ችያለሁ። እኔ ኢሃፓን ለአርባ ከምናምን አመታት በቅርብም በሩቅም እስከማውቀው ድረስ ከኢትዮጵያ ህዝብ ጀርባ ከማንኛውም አምባገነን ኃይል የኢትዮጵያን አንድነት ከሚጻረር ቡድን ወይም ግለሰብ ጋር ግንኙነት እንደማያደርግ ደረቴን ነፍቼ ግንባሬን አሳይቼ እናገራለሁ። የኢሃፓን ለምድ የለበሱትን ጊዜ ሳይፈጅ በአፋቸው መያዝ በአፋቸው ማጋለጥ ይቻላል። አንደበታቸው ቀጣፊ፣ አንደበታቸው ቀባጣሪ፣ አንደበታቸው የሚገለማ ነውና አንጃ ባንዳ ከሃዲ ኮዳደር አድርባያሉ ማጋለጡ በይደር ሊታለፍ አይገባውም። ሌላው በአንክሮ መታየት ያለበት እነዚህ ሐሳይ መስዮችን ያጋለጥን ልክልካቸውን በመንገር እያንገዋለንን ልንጥላቸው ይገባናል። ከአንዳንድ ወዳጆቼ እንደተረዳሁት እየተበሰቡ ያሉት በኢሃፓ አባላት ደም እጆቻቸው በደም የተነከሩትን እንደሆነ ሲሆን እነዚህን አውሬዎች የምንፋረድበት ጊዜ እየቀረበ ነውና አውቃችሁም ይሁን ታታውቁ ወንድም እህቶቻችንን ለስቃይ አሳልፈው በመስጠት በአስተቃቂ ሁኔታ ያስገደሉት ሁሉ ህዝባዊ ፍርድን መቀበላቸው አይቀሬ ነውና ከአሁኑ ራሳችሁን አስተካክሉ። ከንጌ ተገኘ ሰሊጥ አብረ ተወቀጥ እንደሚባለው አይነት ፍርድ እንዳትቀበሉ ከወዲሁ የበኩሌን ማሳሰብ ወዳለሁ። ጆሮ ካላችሁ ስሙ። በጎንደር ለአረመኔው መላኩ ተፈራ አድረው በርካታ የኢሃፓ አባላትንና ደጋፊዎችን በግፍ ያስጨፈጨፉት ዛሬ ከኢሃፓ ከተራገፉት ተባዮች ጋር መሆናቸው የቱን ያህል የጎንደር ህዝብ ቢንቁ ነው የሚል ትዝብቴን መሰንዘር ወዳለሁ። ውድ የፈኖተ አድማጮች ዛሬ እየሆነ ያለውን ባንክሮ እንድትቃኙት ያህል አዲሱ የኦዴድ ዘረኛ አገዛዝ ተሰሚነቱን ለማግኘት ሰበካውን የተያያዘበትን መፈሪ ደባ ላነሳሳ የኦርቶዶክስ ክርስቲያን ተከታዮችን ድጋፍ ለመቀዳጀት በሃይማኖታዊ ትምህርት ሰበካቸው ተቀባይነት ያላቸውን ዲያቆናት፣ ካህናት፣ ጳጳሳት ወዘተ ከእስልምናውም እንዲሁ በተመሳሳይ ሁኔታ ተሰሚነታቸው የሰፋ የሼሆችን ከእስር የተለቀቁትን አንዳንድ የነጭ አፈቀላጤዎችን በገንዘብ በመግዛት ወዘተ ዘረኛው አገዛዝ የሌለውን ባህሪ እንዲያጎናጽፉት ስር እየማሰ ድንጋይ እየፈነቀለ መሆኑ አይነተኛ ማስረጃ ይመስለኛል። በመጨረሻም አንድ ጉዳይ ላንሳ። በአሁኑ ሰዓት የዘረኛው አገዛዝ ብቸኛ ተቃዋሚ ኢህአፓ እንደሆነ ተደጋግሞ መገለጽ ይገባዋል። ዘረኛው አገዛዝን ጠራርጎ የማስወገድ ዓላማ ያጠቃለለ የኢትዮጵያ ህዝብ የትግል ግብ በመሆኑ ኢህአፓ ምንጊዜም የኢትዮጵያ ህዝብ የፖለቲካ ስልጣንና የሀገሩ ሀብት ባለቤት ለማድረግ የሚታገል ነውና ኢህአፓን ከኢትዮጵያ ህዝብ የኢትዮጵያ ህዝብን ከኢህአፓ የሚለይ ምንም አይነት ምድራዊ ኃይል እንደማይኖር በየትግሉ ምዕራፍ የተሰውት አባላቱና ደጋፊዎቹ ደምና አጥንት ምስክር ነው። የህዝብ ስቃይና ሰቆቃ፣ የህዝብ ረሃብና ጥን፣ የህዝብ እርዛትና ደዌ የኢሃፓ መከራዎች ናቸው። ህዝብ ሲያልቅ ኢሃፓ አብሮ እየታገለ ያነባል። የህዝብ ልጆች ሲታደኑ ኢሃፓም ይታደናል። የህዝብ ልጆች በግፍ ሲገደሉ ኢሃፓም ይገደላል። ለኢሃፓ ከኢትዮጵያ ሌላ ሀገር፣ ለኢሃፓ ከኢትዮጵያ ሌላ ህዝብ ወገን የለውም። ለዚህም ነው ደግሞ ደጋግሞ ለሀገር አንድነት የሚጮኸው፣ ለወገን አንድነት የሚታገለው። እናስተውል። እነ ሽፈራው ሽጉጤ በሲዳማ፣ እነ ኃይለ ማርያም ተሾመ ቶጋ በወላይታ፣ በአጠቃላይ ወያኔ ያሳደጋቸው የደቡብ ጠባብ ዘረኞች ሲራጅ ፈርጌሳ፣ ሬድዋን ወዘተ የመሳሰሉት ውስጥ ውስጡን እያራገቡ የሚገኙት የወያኔ የባንቱስታን የዘረኝነት የክልል ጥያቄ መሆኑ በአሳዛኝነቱና በአስተዛዛቢነቱ እየተመዘነ ያለ መሆኑ ሊታወቅ ይገባዋል። በወላይታ በሲዳማ ወዘተ ሰልፎች ተካሂደው በነበረበት ወቅት በበርካታ ከተሞች ተበትነው የሚገኙ የወላይታ ህፃናትንና ወጣቶችን፣ የጋሞ ህፃናትንና ወጣቶችን፣ የሲዳማ ወጣቶችን ወዘተ ለመሰብሰብና ወደ ትምህርት እንዲመለሱ ለማድረግ አለመጮሁ አስተዛዛቢ ነው። በአዲስ አበባ በሁሉም ትላልቅ መንገዶች ዙሪያ ከማለዳ እስከ ምሽት የሚንቀሳቀሱ ከስድስት እስከ 10 ዕድሜ ክልል የሚደርሱ የወላይታና የጋሞ ህፃናት እየተበራከቱ መሆናቸው ማጣትና ረሃብ እንዳሰደዳቸው መረዳት አያዳግትም። የነኝህን ህፃናት ችግር ማየት ግን አይናቸው ጠባ ዘረኞቹ ማየት አይችሉም። አይኖቻቸው በዘረኝነት የተጠናገሩ ናቸውና ማየት አይችሉም። የኢትዮጵያ ህዝብ ጥያቄ አንድ ነው። እሱም መታፈን፣ መታሰር፣ መንገላታት፣ በረሃብ መጠበስ፣ በበሽታ መማቀቅ፣ አንገፈገፈን የሚል ነው። ለዚህም መድኃኒቱ አንድ ነው። ጠባብ ደም መጣሽ ተባዮችን፣ በዙሪያቸው የተኮለኮሉ አድርባይ ባንዳዎችን፣ አንጃ ሹምባሾችን፣ ሳያውቁ የሚጠመጥሙ ምሁር በሉን ባዮችን ከነግሳንግሳቸው ጠራርጎ ማስወገድና ህዝባዊ ዲሞክራሲያዊ ስርዓት መመስረት ብቻ ነው። ለዚህ እጹብ ዓላማ እየተሰባሰብን እንምከር፣ እንደራጅ፣ እንታገል የሚል ድምጼን አሰሙልኝ ሲሉ ደብዳቤያቸውን ያደረሱን ጸጋዬ ዶርዜው ከሽሮ ሜዳ ናቸው።
የዛሬ ዝግጅታችንን የምናጠናቅቀው ሻፊ ከጣሊያን ሰፈር አዲስ አበባ በላኩልን ደብዳቤ ይሆናል። ለፍኖተ ዲሞክራሲ የኢትዮጵያ ሬዲዮ አድማጮች አስተያየቶች ለሚቀርቡበት ፕሮግራም እንደምን ሰንብታችኋል? ከሁሉ አስቀድሜ አምላክ በእድሜ አቆይቶኝ ይህችን የውስጤን ስሜት ያሰፈርኩባትን ደብዳቤ ወደ እናንተ ለመላክ ስላበቃኝ ምስጋናዬን ለፈጣሪ ማቅረብ እወዳለሁ። በመቀጠልም የዚህ የፍኖተ ዲሞክራሲ ሬዲዮ አዘጋጆች አቅራቢዎችና ተሳታፊዎች ልባዊ ምስጋና ይናቀርባለሁ። አምላክ ያበርታችሁ፣ አምሯችሁን አይቀይርባችሁ። እኔ ዛሬ ይህችን ደብዳቤ ልልክላችሁ ከተነሳሳሁ አመታት ተቆጠሩ። ፕሮለት ጉዳዮች አንዱ በሰንፈና ሌላው ስሜቴን መቆጣጠር ያቃተኝ ሆኖ ነው። ስሜቴን መቆጣጠር ይነፋኝ የነበረው የብዙ ኢሃፓዎች ምስል ቆመና ድምጽ ወለል ብሎ እየታየኝ ነው። በ1960ዎቹ መጨረሻ ተሰራ የነበረው ቢሲ ባል በነበረው አስመጭና ላኪ ኩባንያ ውስጥ በጉልበት ስራ በአውራጅና በጫኝነት ነበር። ትምርቴን አቋርጬ ወደ እንዲህ ያለው ስራ የገባሁት የቤታችን ብቸኛ የገንዘብ ምንጭ የነበረው አባታችን በመሞቱ ነበር። ሸክም የተማርኩት ቢሲ ኩባንያ ውስጥ ነው። እዚህ ኩባንያ ውስጥ ከሸክም ባለፈ አንድ ሰው ተዋወቅኩ። ይህ ሰው ከኩባንያው ስራ አስኪያጆች አንዱ ነበር። ሳሙኤል አለማየሁ ይባላል። ሳሙኤልን የማይጠፋ ሻማ ብለው በትንሹም ቢሆን ይገልጽልኝ ይሆናል የሚል ግምት አለኝ። ሳሙኤል በአባቴ መሞት ምክንያት የቀን ሰራተኛ እንደሆነ ካወቀ በኋላ ስራውን ለቅቄ ትምህርቴን እንድቀጥል ደጋግሞ የመከረኝ ቢሆንም እኔ ግን እሱን እያስቸገርኩ መማር ስለከበደኝ ስለ ቅንነቱ አመስግኜ ስራውን መቀጠል እንዳለብኝ ስነግረው ትምርቴን በማታ እንድቀመጥል መክሮኝ እሱ ራሱ ሂሳቡን እየከፈለልኝ ትምርቴን ጀመርኩ። ሳሙኤል በቃላት ስለገልጸው ከመችለው በላይ ደግ፣ ርግሩግ፣ ትሁት፣ ከሁሉም ጋር ተግባቢ፣ ጨዋታ የማያልቅበት፣ የማይጠገብ መካሪ ሰው አክባሪ እንደነበር ባስታወስኩ ቁጥር አነባለሁ። ሳሙኤል ለኛ ጠቃሚ ነገሮችን ሁሉ ይነግረን ያስተምረን ነበር። ለምሳሌ በጭንቅላታችን ውስጥ የተለያዩ ማንጠልጣያዎች በማድረግ የሰው ስሞችንና ስልክ ቁጥር በቀላሉ ሳንዘነጋ እንዴት ማስታወስ እንደምንችል ያስተማረንን እስከዛሬ በበኩሌ ተግባራዊ በማድረግ በዚህ በተንቀሳቃሽ ስልክ ዘመን እንኳን የሰዎችን ስልክ ቁጥሮች ሳልመዘግብ ጭንቅላቴ ማንጠልጣያዎች ላይ እየሰቀልኩ አስተውሳለሁ። ይሄ ከሳሙኤል በረከቶች አንዱ መሆኑ ነው። በነገራችን ላይ አንድ ያተውልድ የተሰኘ መጽሐፍ ሳሙኤል መኪና መንዳት እንደማይችል ያቀረበው ውሸት መሆኑን እኛ የቢስ ሰራተኞች መመስከር እንችላለን። ሳሙኤል ብዙ ጊዜ ኩባንያው መኪናዎችን እየነዳ ለስራ ይንቀሳቀስ እንደነበር የምናስታውሰው ነው። መዋሸቱ ለምን እንደው ባይገባኝም ታሪክ ሲጻፍ ከጸሐፊው እምነትና ስሜት የጸዳ መሆን እንዳለበት አምናለሁ። የሳሙኤልን የኢሃፓ አባልነት ያወቅነው እጅግ በጣም ቆይቶ እንደሆነ ማስታውሳለሁ። በ1968 ዓ.ም በሚያዝያ 23 ያለም የሰራተኞች ቀን ሲከበር ከኛ ካላባደሮች ጋር ተሰልፎ የእቃ መጫኛ ኩምቢ ቮልስ ከኋላ ቆሞ መፈክሮችን ያሰማ እንደነበር አስታውሳለሁ። በዚህ ምክንያት ይመስለኛል ሳሙኤል የታሰረው። እኔም ከዚህ በኋላ ወጣት ነበርኩና ከሰፈሬ ልጆች ጋር መወያየትና ማጥናት ጀመርና በኢላማስር እንድሰራ ተመልምዬ የላባደሮችን እንቅስቃሴ በእቡዕ ማደራጀቱን እንቅስቃሴ ውስጥ ገባሁ። በዚህ ወቅት ያባቴ ምትክ ሆኖ እያሳደገን የነበረው ሳሙኤልን አኝቼው እያደረኩ ያለሁትን ልነግረውና አብረን እንድንሰማራ ላማክረው ጓጓ ነበር። መቼም ተደጋግሞ እንደተነገረው ከጥቂት የእናት ጡት ነካሾች በስተቀር የኢሃፓ አባላት ከአንድ እናት ማህፀን እንደወጡ በሚመስል ባህሪያቸው አንድ አይነት ነበር። ቢስ ኩባንያ ይሰሩ ከነበሩ ጋር በየአጋጣሚው ስንገናኝ በሳሙኤል ውስጥ ኢሃፓ፣ በኢሃፓ ውስጥ ሳሙኤልን እንዳየን እንነጋገራለን። በአሁን ወቅት ራሳቸውን ይሃፓነን የሚሉ በአዲስ አበባ በዋቢ ሸበሌ ሆቴል ግልጽና ሰውር በሆነ መንገድ ባሳለፍነው ሳምንት ስብሰባ መጥራታቸውን የስሚስም ሰምተን ስብሰባውን ለመታዘብ ታድመን ነበር። የሚገርመው አሳ ከውሃው ከወጣ በድን እንደሚሆን ሁሉ እነዚህ ይሃፓ መሆናቸውን የሚሰብኩ የፖለቲካ ቋንቋቸውም ይሁን አቀራረባቸው ደማችንን የገበርንለት ድርጅት ሊመስል ቀርቶ ጥላውንም አለመምሰሉን በግንባር መረዳት ችለናል። ካንዳንዶች እንደተረዳሁት ኢሃፓ አንድነት የሚል ስያሜ ያዙት ለሟቹ መለስ ዜናዊ የይቅርታ ደብዳቤ ጽፈው ለመግባት በተደጋጋሚ ሙከራ አድርገው አገዛዙ ከመጤፍ ሳይቆጥራቸው በመቅረቱ ካገኙት ጋር እየተለጠፉ አንዴ ግንባር አንዴ ሸንጎ መመስረታቸውን እያወሩ አመታት መቆጠራቸውን ነው። ለመሆኑ ኢሃፓ አንድነት ማለት ምን ይሆን ብሎ መጠየቁ ግዴታ ነው። በየጊዜው ከኢሃፓ ይወጡ አንጃ ሆነው ይወጡ በዘመነ ደርግ ለወታደራዊ መንግስት አድረው የገረፉን የገደሉን እየጠቆሙ ያሳደሩን ጋዜጣ ከመረው ያቃጠሉን ጥርሶቻችንና ጥፍሮቻችንን በወረንጦ የነቀሉትን የግፍግፍ የሆኑ ሰቆቃዎችን ያደረሱብንን ባንዳዎችን ያቀፈ ማለት እኮ ነው። ይህ ይመራል ይጎመዝዛል ዳግም ሊገድሉን ዳግም ሊገርፉን ካልሆነ በስተቀር እንዴት ከገዳዮቻችን ጋር አንድነት በሚል እንድንሰበሰብ ይጠሩናል ብሎ መጠየቅ ተገቢ ይሆናል። የዚህ ጉድ ስብስብ አንዱ አባል ተስፋዬ ደበሳይን ጠቆሞ ማስገደሉን ከተለያዩ ምንጮች ባገኘነው መረጃ ያወቅነው ክፍሉ ታደሰ መሆኑ ኢሃፓ ብሎ አንድነት የተባለለት ትርጉሙ በግልጽ የሚታይ እንደሆነ መገንዘብን መግለጽ ወዳለው እንዲህ ያለው የጅላጅል ሞጭላፋ ያድርባንጃዎች ቡድን ውስጥ ሳሙኤል የለበትም ኢሃፓ የለበትም ይዋሊ ደርንጂ እነዚህ ኢሃፓ የሚለውን ስያሜ ለቸርቻው ያቀረቡ ወደ የመጡበት መመለሻ ገንዘብ አጥተው ስቃይ መከራ መቅመሳቸው የማይቀር መሆኑ እየታየኝ ነው። የሀገር ሰላም ባድርባይነት የሚሰፍን ዓለም ሆኑን ሊረዱት ይገባል። እነዚህ ጉዶች ነገ ተነገ ወዲያ ቀዳዳ ካገኙ ከህዋሃትም ጋር መሞዳሞዳቸው አይቀርም ባይ ነኝ። እስካሁን ህዋሃት በወለጋ በጎንደር በጉጂ ወዘተ ያካሄደ ያለውን ግድያ ሲቃወሙ አለመሰማቱ የሀገር ሰላም ሲደፈርስ እነሱም እንደሌሎች ወደ መቀሌ ለመፈጠጥ እያሰሉ ይሆናል ብሎ ማሰብ ተገቢ ይመስለኛል። ኢሃፓ አንድነት ኢሃፓ ጥምረት ወዘተ የሚሉ ሲያሚዎች ነውረኛ ገባቸው ለሀገርና ለወገን ጠንቅ የሚሆን ነውና ሳይቀጠል በቀጠል እንደሚባለው አካፋን ባከፋ በማለት አንጃ ከሃዲ ባንዳ አድርባይ መሆናቸው ሊነገር ይገባል። ያኔ የልጅ የቀን ሰራተኛ በነበርኩበት ወቅት ሳሙኤል ያስተማረን ውሸትን እንድንወግር እውነትን እንድናከብር ነውና አንጃና ባንዳ አገር አጥፊ መሆናቸውን ደጋግሜ እናገራለሁ። እውነትና ንጋት እያደር ይጠራል ነውና ኢሃፓ እውነት ነውና ፍንተው ብሎ ያበራል። ውድ የፍኖት አድማጮች ኢሃፓን ይዩት እንደ ኮከብ ይንቦገቦጋል። እውነትን የምትወዱ አቅን የምትወዱ ትህትናን የምትወዱ ርህራሄን ስፍሃ አምሮን የምትወዱ ለሀገር መሰለፍን የምትወዱ ጉራን የምትጠሉ አድርባይነትን የምታወግዙ እናት አባታችሁን የምትወዱ ባልንጀራችሁን የምትወዱ በመጨረሻ የኢትዮጵያን አንድነት የጉስቁል ወገናችሁን ነጻነት የምትሹ ኢሃፓን ፈልጉና ኢሃፓን እሹት ኢሃፓ ብላችሁ ጥሩት ታገኙታላችሁ። ኢሃፓ አጠገባችሁ ሆኖ እየታገለ ነው እየተሰዋ ነው መከራን እየተቀበለ ነው። የኢትዮጵያ ወጣቶች ሆይ በጣም የሚጮህ ሁሉ ባዶ በርሜል መሆኑን አስተውሉና ከጮህቱ ማዶ መሬት ነክሶ ለኢትዮጵያ አገሩና ለጉስቁሉ የኢትዮጵያ ህዝብ ነጻነት እየታገለ ያለውን ኢሃፓን እወቁ የሚለውን ጥሪን ማስተላለፍ እወዳለሁ። ሻፊ ነኝ ከጣሊያን ሰፈር አዲስ አበባ። አድማጮቻችን የዛሬ የደብዳቤዎች አምድ ፕሮግራማችን በዚህ ይጠናቀቃል። ሳምንት አርብ እስከምንገናኝ ደህና ቆዩን።
ማሪያ ወርቼ ያደኩብሽ ብዙ ብዙ